ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የአርብ መስከረም 8 2013 ዓ.ም ዝግጅታችን ጀመረ። ቅድመ ሁኔታዎች ተሟልተው ምርጫ ሊካሄድ እንደሚችል የጤና ሚኒስቴር አስታወቀ።
ከዚህ በፊት ከነበረው የምርጫ ሂደት በተለየ መልኩ የኮቪድ-19 መከላከልን ከግምት ውስጥ ያስገባ የምርጫ ስነ ምግባር ደንብና ማስፈጸሚያ መመሪያዎችን ማዘጋጀትና በተዘጋጁት ዝርዝሮች መሰረት በሁሉም ደረጃ በበቂ ዝግጅቶች ወደ ትግበራ መግባት ያስፈልጋል። በዚህ ሂደት ውስጥ በአንዳንድ ቦታዎች ላይ ከፍተኛ የሆነ የወረርሽኝ ስርጭት ከተከሰተ በተለየ ሁኔታ መታየት ሊያስፈልገው እንደሚችል ታሳቢ ማድረግ መዘጋጀት ያስፈልጋል።
የጤና ሚኒስትር ዶክተር ሊያ ታደሰ ናቸው። ዛሬ ለተወካዮች ምክር ቤቱ ከሰጡት ማብራሪያ የተወሰደ ነው። በአብይ ርዕስ ዘገባለን። ጤና ይስጥልን ክቡራትና ክቡራን፣ እንደምን አመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። ስርጭታችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ማምሻውን በደረሰን የኢትዮጵያ የኮቪድ-19 ይዞታ መረጃ ይሆናል የምንጀምረው። ባለፈው የ24 ሰዓት ጊዜ ውስጥ 8221 ሰዎች ተመርምረው 602 ሰዎች ላይ ቫይረሱ መገኘቱን የጤና ሚኒስቴር አስታውቋል። 339ኙ አዲስ አበባ ውስጥ የተገኙ ሲሆኑ የተቀሩት በተለያዩ የሀገሪቱ አካባቢዎች በተካሄዱ ምርመራዎች የተገኙ ናቸው። በዚሁ በ24 ሰዓት ጊዜ ውስጥ የ12 ሰዎች ሕይወት በኮቪድ-19 ምክንያት ማለፉን በሙሉ አዲስ አበባ ውስጥ የተገኙ መሆናቸውንም ነው ጨምሮ የገለጸው። እስካሁን በኮቪድ ሳቢያ የሞቱት 1072 የደረሱ ሲሆን በአጠቃላይ በቫይረሱ መያዛቸው የተረጋገጠው 67515 ሆኖ ከዚያ ውስጥ 27638ቱ ሙሉ በሙሉ ያገገሙ መሆናቸውን የጤና ሚኒስቴር ጨምሮ አብራርቷል። በእስራኤል የኮቪድ-19 ተጠቂዎች ቁጥር በከፍተኛ ሁኔታ እየጨመረ መምጣቱን ተከትሎ በአሁኑ ጊዜ በቀን ወደ 5000 የሚጠጉ እየተመዘገቡ መሆናቸው የተሰማ ነው። በዚህም የተነሳ የሀገሪቱ መንግስት ከዛሬ አርብ ጀምሮ ለሶስት ሳምንታት የሚጸና የእንቅስቃሴ እገዳ አውጥቷል። በርካታ ሆስፒታሎች ለኮቪድ ህሙማን የሚያውሉት አልጋ እንደሌላቸው እየተናገሩ ናቸው። ቫይረሱ በሀገሪቱ ዙሪያ መሰራጨቱ ቢገለጽም በአብዛኛው የተጎዱት ግን አጥባቂ አይሁዶችና አረቦቹ የሀገሪቱ ዜጎች አካባቢዎች እንደሆኑ ተገልጿል። ከኢየሩሳሌም ሊንዳ ግራድስቲን ያጠናቀረችው ዘገባ አለ፣ ደረጀ ደስታ ያቀርበዋል።
ለወትሮ ቢሆን ክሮሽ ካሽና በፊት ለአይሁድ አዲስ ዓመት በምዕራብ ኢየሩሳሌም የሚገኘው የግንብ ግድግዳ በብዙ ሺህ ምዕመናን ይሞላ ነበር። በዚህ ዓመት ግን የተቀደሰው ስፍራ ተራርቀው ተበታትነውና የዚግዛግ ቅርጽ ሰርተው በሚታዩ ሰዎች ተሞልቷል። ይህ አዲሱ የእንቅስቃሴ ገደብ መጪውን አውደ ዓመት ምን እንደሚያስመስለው ለመገመት ያስችላል። ከመነሻው ጀምሮ አጥባቂዎቹ ኦርቶዶክስ አይሁዶች በቫይረሱ ክፉኛ የተጠቁ የማህበረሰብ ክፍሎች መሆናቸው ይታወቃል። ከእስራኤል ሕዝብ 1/5ኛውን እጅ የያዙት አረቦቹ እስራኤላውያንም አካላዊ መራራቅ በሌለበት ሁኔታ ውስጥ በርካታ የሰርግ ዝግጅቶችን በማድረጋቸው ለቫይረሱ መስፋፋት አስተዋጽኦ አድርገዋል። የኡም አልፋም ከንቲባ ዛኪ ኢግባሪያ እንዲህ ይላሉ።
Weddings were, you know, the source of infection in Al-Fahim. Now, every day, the daily reports are showing...
አሁን የየዕለቱ ሪፖርት እንደሚያሳየው የኮሮና ቫይረስ ወረርሽኝ ስለተባባሰ እጅግ አደገኛ ነገር ሆኗል። ሰዎችን አስጠንቅቀናል፣ ትኩረት ግን አልሰጡትም። አንዳንዴማ መመሪያውን ሁሉ ችላ ይሉታል። አሁን ባለሥልጣናት ሁኔታውን ለሕዝቡ አበክረው እንዲናገሩ እንጠይቃለን። ለራሳቸው ሲሉ ሁኔታውን በቁጥጥር መዋል አስፈላጊ መሆኑ ሊገባቸው ያስፈልጋል።
የማህበራዊ እንቅስቃሴዎችን ለመክታት የተላለፈው ውሳኔ ገበያዎችን፣ የመንግስት ጽህፈት ቤቶችን እና በርካታ የንግድ ድርጅቶችን ያካትታል። ምግብና መድኃኒት ለመግዛት ብቻ ካልሆነ ሰዎች መንቀሳቀስ የሚችሉት ከቤታቸው በ500 ሜትሮች ውስጥ ብቻ እንደሆነም ተዘግበዋል። የእስራኤል ብሔራዊ ፖሊስ ቃል አቀባይ ሚኪ ሮንፊልድ እንዲህ ብለዋል።
The preparations being made by the Israeli National Police will enforce and implement the government decision which
ዝግጅቱ የመንግስቱን ውሳኔ ተግባራዊ ለማድረግ በብዙ ሺህ የሚቆጠሩ የፖሊስ መኮንኖችን ጨምሮ የእስራኤል ብሔራዊ ፖሊስን በማሰማራት ተጀምሯል። በመላ ሀገሪቱ በሚገኙ ሁሉም ዞኖች የተጣለው የእንቅስቃሴ ገደብ እንዲከበር ይደረጋል።
የእስራኤል መሪዎች የእንቅስቃሴ ገደቡን ውሳኔ ያስተላልፉት ባለፈው መጋቢትና ሚያዝያ ወር ላይ ሲሆን በዓለም ላይ የቫይረሱን ወረርሽኝ ለመክታት ቀድመው ከተወሰዱት እርምጃዎች አንዱና የተሳካም ነበር። ይሁን እንጂ የእስራኤልን ኢኮኖሚ መልሶ እንዲያንሰራራ ለማድረግና ፋታም ለመስጠት መንግስት አብዛኞቹን ገደቦች ባለፈው ግንቦት እንዲነሱ በማድረግ የንግድ እንቅስቃሴዎቹ እንዲከፈቱ አድርጓል።
ዩናይትድ ስቴትስ ውስጥ በተካሄደ የህዝብ አስተያየት ግምገማ ግማሽ ያህሉ ወይም 49 ከመቶ ዛሬ የኮሮና ቫይረስ ክትባት መጣ ቢባል አልከተብም ሲሉ ተናገሩ። 51 ከመቶ ደግሞ የተወሰኑት በደንብ ነው የምከተበው፣ ሌላው ደግሞ ከተብ ይሆናል ማለታቸውን ጥናቱ አመልክቷል። Pew Research Center የተባለ የምርምር ማዕከል በቅርቡ ባካሄደው ግምገማ ነው ይህን ያሳየው። አልከተብም ያሉት 49 ከመቶ ምክንያት ያደረጉት ክትባቱ ሊያስከትል የሚችለው የጎንዮሽ የጤና ጠንቅ ቢኖርስ የሚል ስጋት እንደሆነ ተናግረዋል። በህዝቡ ዘንድ ለኮቪድ-19 መከላከያ እንዲሆኑ እየተሰራባቸው ባሉ ክትባቶች ላይ ያለው አመኔታ እያሽቆለቆለ መምጣቱን ግምገማዎች ሲያሳዩ ሰንብተዋል። ባለፈው ግንቦት 72 ከመቶ እንከተባለን ብለው የነበረ ሲሆን ከዚያ በኋላ ነው ያሽቆለቆለ የመጣው። በዚህ ወር በርግጠኝነት እከተባለው ያሉት 21 ከመቶ ብቻ እንደሆኑ ተመልክቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በዩናይትድ ስቴትስ ትናንት ሐሙስ ፕሬዚደንት ዶናልድ ትራምፕ እና ዲሞክራቱ ተፎካካሪያቸው ጆ ባይደን አንዱ ሌላውን ለመሪነት ብቁ ያልሆነ በማለት ተካሰዋል። የ74 ዓመቱ ዶናልድ ትራምፕ የ78 ዓመቱን ጆ ባይደንን ደካማ ያለቀላቸው ሲሉ ተደምጠዋል። የአእምሯቸው ይዞታም አንድ ነገር ሳት ያለው ሳይኖር አይቀርም ሲሉ ተሰምተዋል። ፕሬዝደንታዊ ምርጫው ሊካሄድ 46 ቀን ነው የቀረው። ሪፐብሊካኑ ፕሬዝደንት ዊስካንሰን ውስጥ ባደረጉት የምርጫ ቅስቀሳ ባይደንን በህይወት መኖሩንም አያውቀውም ሲሉ ተሰምተዋል። ባይደን በበኩላቸው በፔንሲልቬኒያ የፕሬዝደንቱን የኮቪድ-19 አያያዝ እንዳለ ከምክንያት ውጪ የተዘበራረቀ ሲሉ ወንጅለዋል። ህዝቡ የመንግስቱን የራሱን የጤና ኤክስፐርቶች ሳይንስ ላይ የተመሰረተ ምክር እንዳያከብር እያበረታቱ ናቸው ሲሉ ባይደን ወንጅለዋል። ለአሜሪካ ህዝብ እውነቱን መናገር አለብን ያሉት ባይደን እኚህ ፕሬዝደንት ስልጣን መልቀቅ አለባቸው ሲሉም ተደምጠዋል። ፕሬዝደንቱ ቀደም አድርገው እርምጃ ቢወስዱ ኖሮ የብዙ ሺህ ሰዎች ህይወት ከኮሮና ቫይረስ ህልፈት ማዳን በቻሉ ነበር ያሉት ባይደን እያወቁ ምንም አለማድረጋቸው ከወንጀል የሚቆጠር ነው ሲሉ ተደምጠዋል። እንዲህ አይነት ኃላፊነት የጎደለው አስተዳደር አያለው ብዬ አስቤም አላውቅም ሲሉም ጆ ባይደን አክለው ተናግረዋል። የቀድሞ ምክትል ፕሬዝደንት ባይደን ፔንሲልቬኒያ ሙሲክ ከተማ ላይ በሲኤንኤን ቴሌቪዥን በአንድ የስፖርት ሜዳ የመኪና ማቆሚያ ታዳሚው በየመኪና ሆኖ በተሳተፈበት የጥያቄና መልስ ዝግጅት ላይ በቀረቡበት በዚያው ሰዓት ፕሬዝደንት ትራምፕ ደግሞ ዊስካንሰን ሞሲኒ የምትባል ከተማ ከኤርፎርስ ዋን አውሮፕላን ፊት ለፊት ቆመው ለደጋፊዎቻቸው ንግግር አድርገዋል። ፔንሲልቬኒያና ዊስካንሰን በመጪው ምርጫ ሁለቱም ወገኖች ብርቱ ፉክክር የሚያደርጉባቸው ናቸው። በቅርቡ ፔንሲልቬኒያን አስመልክቶ በወጡ የህዝብ አስተያየት ግምገማዎች በህዝብ ድጋፍ መጠን ትራምፕ ባይደን ያላቸውን ብልጫ እያጠበቡ መምጣታቸውን ያሳያሉ። ሆኖም ባይደን አሁንም በአራት ነጥብ ይመሯቸዋል። ዊስካንሰን ላይ ደግሞ በቅርቡ በተደረገ ግምገማ ባይደን ትራምፕን በሰባት ነጥብ ገደማ እየመሩ መሆናቸው ታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ መስከረም 8 2019 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የኮሮና ቫይረስን ክትባት ለማምረት የሚካሄደው ጥናት ሙከራና ሥራ ሙሉ በሙሉ ግልጽ እንዲሆን ተጠይቋል።
አሁን ስጋቶች አሉ፣ እንደ ስጋትም እንደ ተስፋም። ስጋቶቹና ጭንቀቶቹ ምንድን ነው? ያው ሁሉም በየድረስ አይድረስ ስለሆነ ክትባቱ በሰዎች ላይ በረዥም ጊዜ የሚያመጣው ችግር በደንብ አልተጠና። ይሄ ፕሪክሊኒካል ኢቫሉዌሽን ነው የሚባለው። ማለት በተለይ በእንስሳዎች ላይ የሚሰራው ሙከራ ከቅድመ የሰው ሙከራ ጋር የተያያዘው ዋናውና ሰፊው ስራ በደንብ እስካልተገበረ ድረስ ደህንነቱን አፍ ሞልቶ መናገር ያስቸግራል።
ዶክተር አለማየሁ መኮንን የኢትዮጵያ ጤና አጠባበቅ ማህበር ዋና ስራ አስኪያጅ ናቸው። ዘገባለን። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ቅድመ ሁኔታዎች ተሟልተው ሀገር አቀፍ ምርጫ ማካሄድ እንደሚቻል ከጤና ጥበቃ ሚኒስቴር የቀረበለትን ሐሳብ የኢትዮጵያ የሕዝብ ተወካዮች ምክር ቤት ዛሬ አዳምጧል። የምክር ቤቱን የመጨረሻ ውሳኔ አውቆ ተገቢውን እርምጃ እንደሚወስድ ብሔራዊው የምርጫ ቦርድ አስታውቋል። መለስካቸው አማሃ ዝርዝሩን ይዟል።
ጤና ሚኒስቴር ሚኒስትር ዶክተር ሊያ ታደሰ ዛሬ በሕዝብ ተወካዮች ምክር ቤት ቀርበው በኮቪድ-19 ምክንያት ተራዝሞ የነበረው ስድስተኛው ሀገር አቀፍ ምርጫ አንዳንድ ቅድመ ሁኔታዎችን አሟልቶ ማካሄድ እንደሚቻል ምክር ሐሳብ አቀረቡ። ሚኒስትሯ በአሁኑ ጊዜ አገሪቱ ኮቪድ-19ን በተመለከተ ለመከላከል ያገኘችውን ተመክሮና ያላትን አቅም በግምገማ መልክ ካቀረቡ በኋላ ምርጫውን ለማካሄድ መደረግ ያለባቸውን ጥንቃቄዎች አመላክተዋል።
ከዚህ በፊት ከነበረው የምርጫ ሂደት በተለየ መልኩ የኮቪድ-19ን መከላከልን ከግምት ውስጥ ያስገባ የምርጫ ስነ ምግባር ደንብና ማስፈጸሚያ መመሪያዎችን ማዘጋጀትና በተዘጋጁት ዝርዝሮች መሰረት በሁሉም ደረጃ በበቂ ዝግጅቶች ወደ ትግበራ መግባት ያስፈልጋል። በዚህ ሂደት ውስጥ በአንዳንድ ቦታዎች ላይ ከፍተኛ የሆነ የወረርሽኝ ስርጭት ከተከሰተ በተለየ ሁኔታ መታየት ሊያስፈልገው እንደሚችል ታሳቢ ማድረግ መዘጋጀት ያስፈልጋል።
ምርጫ ቦርድ በዚህ አኳያ ያለው ዝግጁነት ምን እንደሚመስል የቦርዱን የኮሚኒኬሽን ኃላፊ ወይዘሪት ሶሊያና ሽመልስን ቪኦኤ ጠይቋቸው ነበረ።
በእኛ በኩል እንዳየኸው ዛሬ ተወካዮች ምክር ቤት መወያየቱ ሰምተናል። እኛም ጋር ያው ውሳኔው ይመጣል ብለን እንጠብቃለን። ተወካዮች ምክር ቤት ሲያጸድቀው ያው የፌዴሬሽን ምክር ቤት የሰጠው በተወካዮች ምክር ቤት ሲጸድቅ ከጸደቀ በኋላ ወደ ቦርዱ መጥቶ ቦርዱ ለምርጫ ዝግጅት እንዲያደርግ ውሳኔ ነው ከዚህ ቀደም የነበረው። ስለዚህ በተወካዮች ምክር ቤት ጸድቆ ያው ኢትዮጵያ ብሔራዊ ምርጫ ቦርድ ሲመጣ ቦርዱ ተወያይቶ የሚቀጥሉት ሂደቶች መሆን አለባቸው የሚለውን ነገር ያው ያሳውቃል ማለት ነው። ተጠሪነታችን ለኢትዮጵያ ተወካዮች ምክር ቤት ነው። ከተወካዮች ምክር ቤት የሚመጣ ውሳኔ ላይ መሰረት አድርገን የእኛን እንቅስቃሴዎች ጊዜ ለህዝብ እናሳውቅ ይሆናል።
የጤና ሚኒስትሯ የተራዘመውን አገራዊ ምርጫ እንደገና ወደ እንቅስቃሴ እንዲሸጋገር ሊያደርግ የሚያስችል ፍንጭ ከመስጠታቸው ባሻገር ከጥንቃቄ ጋር እስከዛሬ የተገደቡ ማህበራዊ እንቅስቃሴዎች ሁሉ ሊቀጥሉ የሚችሉበትን ሁኔታዎች ለምክር ቤቱ ዘርዝረዋል። ከእነዚህም መካከል የትምህርት ቤቶች መከፈትም አንዱ ነው።
ትምህርት ቤቶችን መልሶ ለመክፈት ከግምት ውስጥ ሊገቡ የሚገባቸው ተብለውም በዓለም ጤና ድርጅት ከተቀመጡ መስፈርቶች መካከል የሚከተሉት ይገኙበታል። እስካሁን ባለው የኮሮና በሽታ ህጻናትን ምን ያህል እንደሚያጠቃና ህጻናት በሽታውን በምን ያህል እንደሚያስተላልፉ ያለው መረጃ፣ ትምህርት ቤቶች ባሉበት አካባቢ ያለው የበሽታው ስርጭት፣ የትምህርት ቤቶች ሁኔታና የኮቪድ-19 በሽታን ለመከላከልና ለመቆጣጠር ያላቸው አቅም ናቸው። በመሆኑም ከላይ በተጠቀሱት ዋና ዋና መስፈርቶች መሰረት አስፈላጊውን ቅድመ ጥንቃቄዎች ባሟላ ሁኔታ ትምህርት ቤቶች እንደየአካባቢው የበሽታ ስርጭትና ተጨባጭ ሁኔታ ባገናዘበ መልኩ መክፈት ይቻላል።
ምክር ቤቱ በቀረበለት ምክር ሀሳብ ላይ ከተወያየ በኋላ ለዝርዝር እይታ በተለይ ለወጣቶች ህጻናትና ማህበራዊ ጉዳዮች በተጓዳኝ ደግሞ ለፍትህና ዴሞክራሲ ጉዳዮች ቋሚ ኮሚቴዎች መላኩ ታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በምስራቅ ኢትዮጵያ ህገወጥ የገንዘብ እንቅስቃሴና ህገወጥ ንግድን በመከላከል ከሀገር ውጭና በሀገር ውስጥ ያላግባብ የተሰራጨ ህገወጥ ገንዘብ ወደ ህጋዊ መስመር እንዲገባ ወይም ከገበያ ውጭ እንዲሆን በቅንጅት መስራት እንደሚገባ የምስራቅ ኢትዮጵያ አጎራባች ክልሎችና የጸጥታ ባለስልጣኖች ተናግረዋል። የሶማሌና የሐረሬ ክልሎች እንዲሁም የምስራቅ ኦሮሚያና የድሬዳዋ አስተዳደር ባለስልጣናት ከብሔራዊ ባንክ፣ ከመከላከያ ሰራዊት የምስራቅ እዝና ከፌዴራል ፖሊስ አዛዦች ጋር ተወያይተዋል። በሌላ በኩል ጸጥታ አስከባሪዎች የግለሰቦችን ገንዘብ ያላግባብ እየወሰዱ ነው የሚለውን ስሞታ ውድቅ አድርገዋል። አዲስ ቸኮል ተጨማሪ አለው።
ክልሎቹ በየአካባቢያቸው ህገወጥ የገንዘብ ዝውውርና ህገወጥ ንግድ ለመቆጣጠር እየወሰዷቸው ያላቸውን እርምጃዎች ሪፖርት አቅርበው ውይይት አድርገዋል። ክልሎቹ የገንዘብ ዝውውር ቁጥጥር ለማድረግ ከነባሮቹ ባሻገር አዳዲስ ኬላዎች ማዘጋጀታቸውንም አስታውቀዋል። ከመረጃ አካላት ጋር በመተባበር ህገወጥ ንግድና ህገወጥ የገንዘብ ዝውውር የሚያካሂዱ አካላትም እየተለዩ ናቸው ተብሏል። በዚህ ረገድ እስካሁን በየክልሎቹ በቁጥጥር ስር ያለ ገንዘብ መጠንም ይፋ ተደርጓል። የፌዴራል ፖሊስና የመከላከያ ሰራዊት አመራሮችም በስራ ሂደት ከክልሎቹ የተደረገላቸውን ድጋፍና ያጋጠማቸውን እንቅፋቶች በመድረኩ አቅርበዋል። በውይይት መድረኩ ላይ ህገወጥ የገንዘብ አዘዋዋሪዎች በየጊዜው ስልታቸው ሊለዋወጡ ስለሚችሉ የመንግስት የጸጥታ አካላትም ከዚሁ አንጻር አካሄዳቸውን በየጊዜው መፈተሽ አለባቸው ተብሏል። በምስራቅ ኦሮሚያና በሶማሌ ክልል የጸጥታ ኃይሎች አርሶና አርብቶ አደሩን ገንዘብ ያለአግባብ እየወረሱ ነው ተብሎ ቅሬታ እየቀረበ መሆኑን በማስመልከት የምስራቅ እዝ አዛዥ ጄኔራል ዘውዱ በላይ ጩኸቱ ሆን ተብሎ እየቀረበ ነው ብለዋል። የሶማሌ ክልል መነሻ አድርገው ምክንያታቸውን ያስረዳሉ።
አሁን በአንዳንድ አካባቢ ጫጫታ ሰማለሁ። ትክክል አይደለም። ምንም እኛ የምንወርሰው እንትን የለም። አሁን አብዱላህም ሲያነሳው ነበረ፣ ይህ ጫጫታ ለጤና አይደለም። ስንት ብር ወስደን ነው አሁን በሶማሌ ክልል እየውል 600 ሺህ ብር፣ 160 ሺህ ብር፣ ትላንትና ደግሞ 3 ሚሊዮን ብር። እነዚህ ናቸው ሌላ መለሰና፣ እነዚህ እንዴት ያንጫጫሉ? ሆነ ብለው ነው፣ ሆነ ብለው ገና እንዳንይዝ ነው። ገና ጫጫታው ገና አልተያዘ፣ አልተጀመረም። ተኩስ እኮ አልተጀመረም፣ ተኩስ አልተጀመረም። ገና የዘውዱ ስም ይጠለጠላል፣ የአብዱላሂ ስም ይጠለጠል። ገና መች ተኮሱብን? አሁን
በአስር ሺዎች የሚቆጠሩ ዋጋ ያለው ህገወጥ ሸቀጥ ወይም ኮንትሮባንድ ወደ ሀገር ውስጥ ለማስገባት ሲሉ በጸጥታ ኃይሉ ላይ ተኩስ መክፈት የለመዱ ህገወጦች ወደፊትም በሚሊዮን የሚቆጠረውን ህገወጥ ገንዘባቸውን ለማትረፍ ሲሉ ከስም ማጥፋት ባሻገር አቅማቸውን የፈቀደውን ሁሉ ብዙ ጥፋት ሊያደርሱ ስለሚችሉ ከወዲሁ መዘጋጀት ይገባል ብለዋል ጄኔራል ዘውዱ። ይሁንና በመመሪያ የተቀመጠውን መሰረት በማድረግ በነፍስ ወከፍ አንድ ሰው ይዞት ሊገኝ ከሚገባው ገንዘብ በላይ ይዞ ሲገኝ ገንዘቡ ተይዞ ምርመራ መደረጉ አይቀርም ብለዋል። ትክክለኛ ገንዘብ ሁሉ እየተጣራ ስለሚመለስ ህጋዊ ሰዎች ምንም ስጋት ሊገባቸው እንደማይገባ ነው ጄኔራል ዘውዱ ያሳሰቡት። የብሔራዊ ባንክን ወክለው በመድረኩ ተሳታፊ የነበሩት አቶ አብይ ብርሃንም ቁጥጥሩ ሌሎች ያልተጠበቁ ውጤቶችም ሊያስገኙ ስለሚችል መቀጠል አለበት ባይ ናቸው።
ገበሬው ማን ነው ይታወቃል። በአካባቢው ህዝብ ተመስክሮለት ምን ተብሎ ይሄ የሚመለስ ነው። ሌላ ችግር ከሌለ በስተቀር የአካባቢው አርብቶ ነጋዴውም አራሹን ግብሬ ይሄ በእንትን የሚለው ነገር የለም። የነኝ ሰዎች ተመላሽ ነው የሚሆነው። ይሄን መረብ ስትል ስህተት እንዳይመጣ ሁሉን ነው የምትይዘው። ነገር ግን እያጣራህ ሌላ ነገር ራሱ ሊድ ያደርጋል። ሌላ ራሱ መንግስት ያላያቸው ነገሩ ላይ ያመጣ ይችላል። አሁን ከዚህ በህግ በሚታይበት ወቅት ሌሎች ያልታዩ ወንጀሎች ራሱ ሊገኙበት ይችላሉ። የተለያየ መንገድ የተደራጀ ብር ነው ያለው፣ ኮራፕሽን ሙስና አለ፣ በህገ ወጥ ወንጀል የተደራጀ አለ፣ ቀጥታ ደግሞ የዘረፈ ሀብቶች አሉ፣ ፎርጅድ ብሮች አሉ። ይህን ሁሉ ላል ፎርጅድ ብር ሲባል ተመሳሳይ ብር ነው። ፎርጅድነቱ ከህጉ ውጭ መሰራት ነው እንጂ አንድ አይነት ብር አለ። ከተማችን ትክክለኛ ብር ፎርጅድ አይደለም፣ ግን ደብር ስለሰራ ፎርጅድ ያስብሏል። እንደዚህ አይነት ብሮችም አሉ። እነኝን ሁሉ የሚለይበት ሜካኒዝም ነው።
ክልሎችን በአፈጣጠም ሂደት ያጋጠሟቸውን ችግሮች በሪፖርታቸው አቅርበዋል። በምስራቅ ሐረርጌ ዞን በኩል የጫትና የአትክልት ውጤቶች ንግድ በዋናነት በጥሬ ገንዘብ እየተካሄደ ስላለ ለዚሁ ዓላማ በግለሰቦች ተይዘው የነበረው በመቶ ሺህ የሚቆጠር ገንዘብ አስፈላጊው ማጣራት ከተደረገ በኋላ ለባለ ንብረቶች እንዲመለስ ተደርጓል ብለዋል። ባንክ ከተዘጋ በኋላ የሚካሄድ የጫት ግብይትና ሽያጭም ሰፊ ስለሆነ መፍትሄ ይፈለግለት ብለዋል። የሶማሌ ክልልም በተመሳሳይ የቁም እንስሳት ንግድ በዋናነት የሚከናወነው የቁም እንስሳትን ወደ አጎራባች ሀገራት በመውሰድ ስለሆነ አርብቶ አደሮች በርከት ያለ ጥሬ ገንዘብ በእጃቸው ሊገኝ ይችላል ብለዋል። በሌላ በኩል የሶማሌ ክልል ካሉት ወረዳዎች ሀያዎቹ ብቻ ባንክ ያለባቸው በመሆኑና በቀሪዎቹ ወረዳዎች የሚኖሩ ነዋሪዎች ገንዘብን በየቤታቸው የሚያስቀምጡ መሆናቸውም እንደ ችግር ተነስቷል። ጄኔራል ዘውዱም ባንክ በሌለባቸው አካባቢዎች የሚኖሩ ነዋሪዎች የገንዘብ ለውጡ ተጠቃሚ እንዲሆኑ ከብሔራዊ ባንክ አስፈላጊው ድጋፍ እንዲደረግላቸው ጠይቀዋል። የብሔራዊ ባንክ ተወካይ የሆኑት አቶ አቢ ብርሃኔ ሁሉም የህብረተሰቡ ክፍል ተደራሽ የሚያደርጉበት ሁኔታ ይመቻቻል ብለዋል።
ባንክ ይሰራል። ባይዘወይ ባንኮች ይወጣሉ። ህዝቡ ገና ነው። የዚህ እውቀትም ንቃትም ስለሌለው ነው እንጂ ባንክ ይወጣል። መኪና ይዘው አጃቢ ይዘው ሄደው በየወሩ በየሳምንቱ የሚሰበሰብበት መንገድ እንዲፈጸም ራሱ እየወጡ ይጠይቃሉ ባንኮች። አሁን ህዝቡ ከዚህ ሰዓት ነው እንግዲህ ሊሰበሰብ ይችላል ተብሎ የሚታሰበው።
በመድረኩ ትኩረት እንዲሰጠው የተጠየቀው ሌላው ጉዳይ ከኢትዮጵያ ድንበር አካባቢ በኢትዮጵያ ብር ግብይት የሚፈጸሙ የአጎራባች ሀገራት ከተሞች ጉዳይ ነው። ከተሞቹ በዋናነት የኢትዮጵያን ብር በመገበያያነት የሚጠቀሙ ሲሆን ከውጭ ሀገር ምንም አይነት የኢትዮጵያ ብር ወደ ሀገሪቱ እንዳይገባ መወሰኑ በእነኚህ አጎራባች ሀገራት የድንበር ከተማ ነዋሪዎች ላይ ኢኮኖሚያዊ ኪሳራ ሊያስከትል ይችላል ተብሏል። ተጎጫሌና በለዶወይኒ ከተሞች ለዚህ እንዳብነት ቀርበዋል። ይህ በምስራቅ ኢትዮጵያ አመራሮች ደረጃ እንደማይፈታና ጥያቄው በአቶ ሙስጠፌ መሐመድ አማካኝነት ለፌዴራል መንግስት መቅረቡንም ጄኔራል ዘውዱ አስታውቀዋል። የጸጥታ መድረኩ ከመከላከያና ፌዴራል ፖሊስ ባሻገር የየክልሎቹን የፖለቲካና የጸጥታ አመራሮች እንዲሁም አቃቢ ህግን ያካተተ ሲሆን ወደፊት የፌዴራልና የክልል ጉምሩክ አመራሮችንም ጭምር ተሳታፊ የሚሆንባቸው ተከታታይ መድረኮች ይኖራሉ ተብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የኮሮና ቫይረስን ክትባት ለማምረትና ወደ አገልግሎት ለማስገባት የሚካሄደው የምርምርና የማምረት ሂደት ሙሉ በሙሉ ግልጽ በሆነ አሰራር እንዲከናወን ኤድስ ሄልት ኬር ፋውንዴሽን የሚባል ዓለም አቀፍ ድርጅት ጠይቋል። በአጭር ጊዜ ሊወጣ እንደሚችል የሚታሰበው ክትባት ጥቅምም ጉዳትም ሊኖረው እንደሚችል ተጠቁሟል። ከአፍሪካ ሕዝብ 20% የሚሆነው በክትባቱ ሙከራ ይሳተፋል ተብሏል። መለስካቸው አማሃ ዝርዝራለሁ።
ኤድስ ሄልስ ኬር ፋውንዴሽን ኢትዮጵያ ከሌሎች በጤና ዙሪያ ከሚሰሩ 3 ድርጅቶች ጋር በጠራው ጋዜጣዊ ጉባኤ ላይ ያሰራጨው የጽሑፍ መግለጫ አፍሪካና ዓለም በኮቪድ-19 ክትባት ምርት ሂደት ላይ 100% ግልጽነት ይጠብቃል ይላል። መንግሥትና የመድኃኒት አምራች ድርጅቶችን ጨምሮ ኮቪድ-19ን ለመከላከል የሚያስችለውን ክትባት ለማግኘት በሚሠራው ሥራ ከፍተኛ ጥንቃቄና ተገቢ የሆነ ጥረት ማድረግ እንዳለባቸውም ያስገነዝባል። የአፍሪካ የኤድስ ሄልስ ኬር ፋውንዴሽን ቅርንጫፍ ጽሕፈት ቤት ኃላፊ ዶክተር ፔንያ ኢውቶንግ ኖቭል ኮሮና ቫይረስን ድል ልንመታው የምንችለው በሚገኙት ክትባቶች ላይ የሕዝብ አመኔታ ከፍተኛ ሲሆን ብቻ ነው ሲሉ ተናግረዋል። አክለውም የዓለም የጤና ድርጅት እንደገለጸው 20% የሚሆነው የአፍሪካ ሕዝብ ክትባቶቹን ለማግኘት በሚደረገው የምርምር ሙከራ ይሳተፋል ወይንም ሙከራው ይፈጸምበታል። ስለሆነም ሂደቱ ሙሉ በሙሉ ግልጽ እንዲሆን መጠየቃችን ፍጹም ፍትሐዊ ነው ብለዋል። የኮቪድ-19 ክትባትን ለማግኘት በአሁኑ ጊዜ እየተካሄዱ የሚገኙ ሙከራዎችንና እየታዩ ያሉ ውጤቶችን የተመለከቱትና በዓለም አቀፍ ደረጃ ከተለመደው ሳይንሳዊ አሰራር አንጻር እያወዳደሩ የተነተኑት የኢትዮጵያ ጤና አጠባበቆች ማኅበር ዋና ሥራ አስኪያጅ ዶክተር አለማየሁ መኮንን ነበሩ። በእሳቸው አባባል በአጠቃላይ ውስብስብና ረዥም ጊዜ የሚወስድ እንደሆነ አስረድተዋል። በአማካይ አንድን ክትባት አግኝቶ ለገበያ ለመዋል ከ15 እስከ 20 ዓመታት እንደሚወስድም ተናግረዋል። ይሁንና ኮቪድ-19 ከፈጠረው አጣዳፊ ሁኔታ አኳያ አሁን እጩ ሆነው የቀረቡት ክትባቶች አያሌ የምርምርና የሙከራ ደረጃዎችን የዘለሉ ናቸው ብለዋል። 2 ገጽታዎች እንዳሉትም አስገንዝበዋል።
አሁን ስጋቶች አሉ፣ እንደ ስጋትም እንደ ተስፋም። ስጋቶቹና ጭንቀቶቹ ምንድን ነው? ይድረስ አይድረስ ስለሆነ ክትባቱ በሰዎች ላይ በረዥም ጊዜ የሚያመጣው ችግር በደንብ አልተጠናም። ይሄ ፕሪክሊኒካል ኢቫሉዌሽን ነው የሚባለው። ማለት ይሄ በተለይ በእንስሶች ላይ የሚሰራው ሙከራ፣ ይሄ ከቅድመ የሰው ሙከራ ጋር የተያያዘው ዋናው እና ሰፊው ስራ በደንብ እስካልተከበረ ድረስ ደህንነቱን አፍ ሞልቶ መናገር ያስቸግራል።
ዶክተር አለማየሁ እንዳብራሩት ሌላው ትኩረት ሊሰጠው የሚገባው ክትባቱ በሰዎች አካል ገብቶ ተፈላጊውን መከላከያ ይፈጥራል የሚለው ቁም ነገር ነው። ይሁንና ኮቪድ ከፈጠረው ስጋት አኳያ ደግሞ ክትባቱን ለ15ና 20 ዓመታት መጠበቅ እጅግ አዳጋች እንደሆነ ጠቁመው ስጋትና ተስፋውን ጠቁመዋል። በአፍሪካ 20% የሚሆነው ሕዝቧ እንዲሞከርበት እንዴት ነው የተወሰነው ለሚለው ጥያቄ ምላሽ የሰጡት ደግሞ የኤድስ ሄልስ ኬር ፋውንዴሽን ኢትዮጵያ ዳይሬክተር ዶክተር መንግስቱ ገብረ ሚካኤል ናቸው።
ፕሬስ ስቴትመንቱ ላይ ትክክል ነው፣ ወደ 220 ሚሊዮን የሚሆኑ አፍሪካውያን ላይ ሊሞከር እንደሚችል የተቀመጠ ቁጥር አለ። እውነቱን ለመናገር ኤግዛክትሊ ካልኩሌሽኑ በምን አይነት መንገድ መጣ የሚለውን ነገር አናውቅም። ምክንያቱም ይሄ የአንድ ካምፓኒ ቁጥር ብቻ ስላልሆነ ማለት ነው። እንደሚታወቀው አሁን ባለን መረጃ መሰረት ከመቶ በላይ የሚሆኑ ፋርማሲቲካል ካምፓኒስ የኮቪድ-19 ቫክሲን ዴቨሎፕመንት ላይ እየሰሩ ይገኛል። ከመቶ በላይ የሚሆኑ ማለት በተለያዩ ኮንቲኔንቶች ከመቶ በላይ የሚሆኑ ካምፓኒዎች ላይ ተሰማርተው ይገኛሉ። ስለዚህ እነዚህ ሁሉ ካምፓኒዎች ሂውማን ሰብጀክትን ታርጌት በሚያደርጉበት ጊዜ የሚደርሰው ቁጥር ነው እንግዲህ 220 ሚሊዮን ይባላል። ኢትስ ኦንሊ ኢን አፍሪካ። ያ ማለት አፍሪካውያን ላይ ብቻ ይሞከራል ማለት አይደለም። ስለዚህ በዛ መሰረት ነው መረዳት ያለብን እንጂ ይሄ አሁን ይሄን ቁጥር ያስቀመጠው ለምንድነው? ይሄ ስቴትመንቱም ራሱ አፍሪካ ውስጥ ያሉ የሚመለከታቸው አካላት እንዲሰሙት የተዘጋጀ ስለሆነ ብቻ ነው ይሄን ቁጥር እዚህ ያስቀመጠው ማለት ነው።
ኤድስ ሄልዝ ኬር ፋውንዴሽን ኢትዮጵያ ይህን መግለጫ በጋራ ያወጣው ከኢትዮጵያ የጤና ታወቅ ማህበር ከኮንሶርቲየም ኦፍ ሪፕሮዳክሽን ሄልዝ አሶሲዬሽን እና ፕሮ ዴቨሎፕመንት ኔትወርክ ከተሰኙ ድርጅቶች ጋር እንደሆነ ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ የመጽሔት ርዕስ እንለፍ። ለህዝባቸው ጥሩ የጤና እንክብካቤ በተለይም ለኮሮና ቫይረስ በቀላሉ ተጋላጭ ለሆኑ የማህበረሰብ ክፍሎች የማህበራዊ ጤና ጥበቃ የሚያደርጉ መንግስታት አስከፊውን የኮቪድ-19 ወረርሽኝ በተሻለ ሁኔታ መወጣት ይችላሉ ይላሉ የተባበሩት መንግስታት ድርጅት ባለስልጣናት። ይህ አስተያየት የተሰማው የኮቪድ-19 ወረርሽኝ በሰብአዊ መብቶች ጥበቃ ላይ ስለሚያሳድረው ተጽዕኖ ውይይትና ክርክር በተካሄደበት የድርጅቱ የሰብአዊ መብቶች ጉባኤ ላይ ነው። ሊሳ ሽላይን ከጄኔቫ ለአሜሪካ ድምፅ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
በዓለም ላይ ከዚህ የኮሮና ቫይረስ ወረርሽኝ ቀውስ የዳነ አገር የለም። ይሁን እንጂ ግን የተባበሩት መንግስታት ባለስልጣናት እንደሚሉት በወረርሽኙ ይበልጥ የተጎዱት እጅግ ድሆች የሆኑትና ከማህበረሰቡ የተገለሉ የህብረተሰብ ክፍሎች ናቸው። የተባበሩት መንግስታት የሰብአዊ መብት ኮሚሽነር ሚሼል በከሌት እንደሚሉት አንዳንዶቹ መንግስታት ይህን ቀውስ ለመፍታት የተጠቀሙበት ሰብአዊ መብትን መሰረት ያደረጉ ፖሊሲዎችን ተግባራዊ በማድረግ ነው። መንግስታቱ ግምት ውስጥ ያስገቧቸው እርምጃዎች የጤና እንክብካቤ ለማግኘት አቅሙ የሌላቸውን ለዕለት ጉርስ የሚቸገሩትን ከስራ የተፈናቀሉትንና መሰረታዊ ፍጆታዎችን ማሟላት ላልቻሉት የህብረተሰብ ክፍሎች አስፈላጊውን እርዳታ ከማድረግ ጋር ነው። ኮሚሽነሯ ጨምረው እንዳስጠነቀቁት ይህን ሳያደርጉ እጅግ የተጎዱ ዝቅተኛ የማህበረሰብ አባሎቻቸውን ችላ ብለው የሚሄዱ ከሆነ መጪው ጊዜ አስከፊ እንደሚሆንባቸው ተናግረዋል። ችግሮችንም በግልጽ ስለመወያየት አስፈላጊነት እንዲህ ብለዋል።
Today, some states have demonstrated deep mistrust of the people, repressing criticism.
እስከዚህች ቀን ድረስ አንዳንድ መንግስታት የህዝባቸውን አመኔታ በማግኘት በኩል ብርቱና ስር የሰደደ ችግር ያለባቸው መሆኑን አሳይተዋል። ትችቶች እንዳይኖሩ የመረጃ ነጻነት ፍሰትን በመገደብ ዜጎች በምንም ነገር ውስጥ እንዳይሳተፉ ከልክለዋቸዋል። እነዚህና ሌሎች የሰብአዊ መብት ጥሰቶች የህብረተሰብ ጤና ብሎም የሰብአዊ መብቶች ጠንካራና ዘላቂ መሰረት ላይ እንዳይኖሩ አድርገዋቸዋል።
የኮሮና ቫይረስ ወረርሽኝ ስርጭትን ለመክታት እንዲዘጉ የተደረጉ በርካታ ነገሮች የብዙ አገሮችን ኢኮኖሚ ጎድተዋል። ከሁሉ በላይ ግን በጣም የተጎዱት ከሁለት ቢሊዮን በላይ የሚሆኑና መደበኛ በሆነው የስራ ዘርፍ ውስጥ የተሰማሩት ድሆቹ የማህበረሰብ ክፍሎች ናቸው። ከዚህ ውስጥ ደግሞ የዓለም ሰራተኞች ማህበር እንደሚለው ሴቶቹ ከወንዶቹ የበለጠ ስራ በማጣትም ሆነ ያለውም የስራ ሰዓት የተቀነሰባቸው በመሆን ተጎጂዎች ሆነዋል። ስደተኞቹ ሰራተኞች፣ በቁጥር አነስተኛ የሆኑ ንዑሳን የማህበረሰብ ክፍሎችና የአካል ጉዳተኞች እንዲሁም ሌሎቹ ግንባር ቀደም ተጠቂዎች ናቸው። ስለዚህ ማህበራዊ ተቋማትን ከኮቪድ-19 ወረርሽኝ መጠበቅ በጣም ወሳኝ የሆነ ስትራቴጂ ነው። የዓለም የጤና ድርጅት ዘገባ እንደሚያሳየው በዓለም የኮሮና ቫይረስ ተጋላጮች ቁጥር ከ29 ሚሊዮን በላይ ይሆናል። ከዚህ ውስጥ ደግሞ ወደ 1 ሚሊዮን የሚሆኑት እንደሚሞቱ ይገመታል። የዓለም የጤና ድርጅት የአጣዳፊ ፕሮግራሞች ዳይሬክተር ማይክ ራያን እንደሚሉት የሰው ጤንነትና ሰብአዊ መብት በጣም የተገናኙ ነገሮች እየሆኑ ነው። በኮሮና ቫይረስ ወቅት የሚታየው ነገር ግን ይህን የሚያረጋግጥና የሚያከብር አይደለም። እንዲህ ይላሉ ራያን።
It has been influenced by gender, by wealth, by age, by social class.
በጾታ ማንነት የሚወሰን በሀብት፣ በእድሜ፣ በማህበራዊ ስፍራ፣ በነገድና እንዲሁም በሌሎች በርካታ ነገሮች ተጽዕኖ ስር ያለ ነው። በዚህ ረገድ የዓለም ጤና ድርጅት የኮቪድ-19 ወረርሽኝ የሰብአዊ መብት ጥሰትን ለመፈጸም ሽፋን መሆን አይኖርበትም የሚለውን የሰብአዊ መብት ከፍተኛ ኮሚሽነር የዘወትር ማስጠንቀቂያ ይደግፋል።
የኮቪድ-19ን ክትባትንም ሆነ እንክብካቤውን በሚመለከት ዓለም አቀፉ ማህበረሰብ አብሮ መስራት ይኖርበታል። የሕክምና እርዳታም ሆነ ሕይወት አድን እንክብካቤው በአፋጣኝ ድሃና ሀብታም ሳይል ለሁሉም እኩል መዳረስ አለበት። አቅርቦቱ መግዛትና ማግኘት በቻለና ባልቻለ ብቻ ተብሎ መወሰን የለበትም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
የተከበራችሁ አድማጮች፣ ቀደም ሲል ተላልፎ በነበረ ዜና ላይ ማስተካከያ አለን። በትናንትናው ምሽት ስርጭታችን ባስደመጥናችሁ የአዲስ አበባ ሪፖርተራችን ሳይመን ማርክስ ዘገባ ውስጥ የኢትዮጵያና የኤርትራ ድንበር የተዘጋው በትግራይ ክልል ባለስልጣናት ጥያቄ እንደሆነ የሚጠቁም መልእክት ተላልፏል። ይሁን እንጂ ቀደም ሲል ጠቅላይ ሚኒስትር አብይ አህመድ ሰጥተውት በነበረ አንድ መግለጫ ላይ ተከታዩን ተናግረው የነበረ በመሆኑ መልእክቱ በዚሁ መሰረት እንዲታረም ከይቅርታ ጋር እንጠይቃለን።
ድንበር ጋር ተያይዞ ሰላሙ ሲፈጠር በሁለቱም ወገን መክፈት ይታይ ነበር። ድንበሮቻችንን እንደ ውጭ ሀገር ሳይሆን እንደ ሀገር ሰው ይንቀሳቀሳል፣ ከዚህም ከዚያም ማለት ይቻላል። ብዙም ጥብቅ ቁጥጥር አይደረግበትም እና ብዙ ሰዎች ከዚህም ወደዛ ከዛም ወደዚህ የመምጣት ሁኔታ ነበር። ያ ብቻ ሳይሆን የኢትዮጵያ ተቃዋሚ ሆነው ወደ ኤርትራ የነበሩ ወደ ኢትዮጵያ ተመለሱ፣ የኤርትራ ተቃዋሚ ሆነው ወደዛ ያልተመለሱ ኃይሎች አሉ። ስለዚህ ይሄንን የመከፈቱን ጉዳይ ሌሎች ኃይሎችም ለተለያየ ዓላማ የመጠቀም ፍላጎት እና ዝንባሌ ስለነበረ በኤርትራ መንግስት በኩል ያለው የድንበር ጉዳይ ለምሳሌ በአየር ያለው እንቅስቃሴ ኮንትሮል ነው። ስለዚህ በረራ ፍሪኬንሲውን ጨምረን እንቅስቃሴ እያደረግን ነው፣ የተገደበ ነገር አይደለም። ሁለተኛ በድንበሮቻችን ግን ቁጥጥር ማድረግ የሚያስችል የከስተም ስርዓት ፈጥረን ሰዎች ከአንድ ሀገር ወደ አንድ ሀገር ሲሄዱ ማወቅ የሚያስችል አቅም እስክንፈጥር እንደው ዝም ብለን የከፈትነው ጉዳይ አደጋ እንዳያስከትልብን የሚል ኮንሰርን አለ። ኮንሰርን ላይ የሰራንበት እንገኛለን፣ እኛም እንቀረዋለን። ከኤርትራ የተለያዩ ሰዎች ወደዚህ የሚገቡ ከሆነ ከዚህም ወደዛ የሚሄዱ ከሆነ ለሰላም፣ ለቱሪዝም፣ ለልማት ብቻ መሆን አለበት። ጥፋት የሚያስከትል ከሆነ በአንድ ሀገር ውስጥ አልፎ ሌላ ሀገር ጥፋት የሚያመጣ ማንኛውም ነገር በዓለም አቀፍ ሕግም እየተፈቀደ አይደለም።
የዜናውና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ከዚህ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com፣ በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ መጫን ትችላላችሁ። በአሃዱ ራዲዮ 94.3 ላይም ልታገኙን ትችላላችሁ። የስርጭቱ ፕሮዲውሰር ብርሃን ኃይሉ፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየው ገበያው፣ ለዜናው ቆንጅታየ፣ ዋና አዘጋጅ ትዝታ በላቸው፣ እኔም እያስተናገድኳችሁ ያለሁት ሶሎሞን አባተ ነን። እስከ ምሽቱ 4 ሰዓት ይቀጥላል ስርጭታችን። አሁን ወደ ተከታዩ ዘገባ እንሸጋገር። በመስከረም አዲስ አበባ ውስጥ በአደባባይ የሚከበሩ በዓላት ህብረተሰቡን ከኮሮና ቫይረስ ለመጠበቅ በሚያስችል ሁኔታ እንዲከናወኑ ምክትል ከንቲባ አዳነች አቤቤ አሳስበዋል። የመስቀል አደባባይ ግንባታ ስራ ለመስቀል ስለሚደርስ በዓሉ በተለመደው ቦታ እንደሚከበርም ተናግረዋል። በሌላ በኩል ከንቲባዋ ለሆራ ፊንፊኔ የኢሬቻ በዓል ማክበሪያ ስፍራ የይዞታ ማረጋገጫ ካርታ ለአባገዳዎች አስረክበዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
የአዲስ አበባ ምክትል ከንቲባ አዳነች አቤቤና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ የመስቀል አደባባይ መልሶ ግንባታ ፕሮጀክት የደረሰበትን ደረጃ ዛሬ ተመልክቷል። መጪው የመስቀል ደመራ በዓል አነስተኛ ምዕመናን በተገኙበት በመስቀል አደባባይ እንደሚከበር ምክትል ከንቲባ አዳነች አቤቤ በዚሁ ስነ ስርዓት ላይ ተናግረዋል።
በአሁኑ ሰዓት በኮሮና ቫይረስ ተግዳሮት የተነሳ በዓሎቻችንን ወደ አደባባይ ወጥተን ህዝቡ ከዚህ በፊት ሲያከብር በነበረው ሁኔታ እያከበር ነው አይደል? ብዙ በዓሎች አልፈዋል። ከመጋቢት ወዲህ በአደባባይ ላይ ሲከበሩ አልነበረም። መመቀል በዓልም ህዝቡ ወጥቶ በአደባባይ የሚያከብርበት በዓል ነው ማለት አይደለም። ለመስቀል እዚህ ጋር እናዘጋጃለን ስንል መስቀልም እሬቻም ከፊታችን የሚጠብቁን በዓላት ናቸው። በዓላቶቹ ሀገራዊ ትልልቅ ፋይዳ አላቸው። ለቱሪዝምም በዩኒስኮ የተመዘገቡበት ሁኔታ ስላለ ዝም እነኝም በዓላቶች ስርዓታቸው መፈጸም አለበት። በሃይማኖት አባቶችና በአባ ገዳዎች ስርዓታቸው መፈጸም አለበት። እነሱ በሚወስኑት እቺ ቦታ ማስተናገድ በምችለው የተወሰነ ቁጥር ሰው ብቻ ይዞ ከዚህ ውጭ ችግሩ የጋራችን ነው። የከተማችን ነዋሪዎች ሊረዱን ይገባል። የአካባቢዎች ሊረዱን ይገባል።
ግንባታው ትልቅ ሀገራዊ ፋይዳ ያለው መሆኑን የተናገሩት ምክትል ካንቲባ አዳነች አቤቤ የከተማውን ገጽታ በመገንባት ረገድም ትልቅ አስተዋጽኦ ያበረክታል ብለዋል።
ፕሮጀክቱ እጅግ በጣም ዘመናዊ የሆነ ፓርኪንግ 1400 ተሽከርካሪዎችን ማቆም የሚችል ምድር ውስጥ የተሰራ ወደ 2000 የሚሆኑ ዛፎች እዚህ አካባቢ ላይ እንዲኖሩ ይደረጋል። 100 ያህል ዛፎች የሚንቀሳቀሱ በዘመናዊ ሁኔታ የተሰሩ ዛፎች ናቸው። በተጨማሪ ከዚህ በፊት አገልግሎት ሲሰጥ የነበረው ደረጃው በነበረበት ሁኔታ ነው የሚመለሰው እና የሚሰራው። ይህን ሁሉ አገልግሎት ሰጥቶ በእንደዚህ አይነት ሁኔታ ተሰርቶ ከላይ ያለው መሬት እንደምታዩት ወደ ነበረበት ነው እየተመለሰ ያለው። 40 የሚደርሱ ሱቆች እዚህ አካባቢ ለአገልግሎት የሚያስፈልጉ ሱቆች ያሉት። በተጨማሪ እንደምናውቀው በየአደባባዮቻችን በምንወጣበት ሰዓት መጸዳጃዎች የሉ። ለንጽህና እጅግ አስቸጋሪ የሆነ አሁን ወደ 200 ያህል መጸዳጃ ቤቶችን ጭምር ይኖሩታል። እዚህ መጥቶ የተለያዩ ህዝባዊ በዓል፣ ሃይማኖታዊ በዓል፣ ሀገራዊ በዓሎች በሚከበሩበት ሰዓት ሱቆች አሉ። ውበቱን ለመጨመር ዛፎች አሉ። በተጨማሪ ደግሞ ምቹ እንዲሆንላቸው የተደረገበት ሁኔታ ነው ያለው።
ስፍራው የመስቀል ደመራ በዓልን ማክበር በሚያስችል መልኩ ተዘጋጅቶ ማየታቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ተናግረዋል። በተመሳሳይ መስከረም 23 2013 ዓ.ም በአዲስ አበባ የሚከበረው የኢሬቻ በዓል አባገዳዎች የማክበሪያ ስፍራ ተረክቧል። የኦሮሞ ህዝብ ጭጋጋማውን የክረምት ወቅት አልፎ ወደ ብርሃን ላሸጋገረው ፈጣሪ ምስጋና የሚያቀርብበት የኢሬቻ በዓል በዚህ ዓመት በአዲስ አበባ ከተማ መስከረም 23 ቀን ይከበራል። የኢሬቻ በዓል ማክበሪያ ስፍራ ካርታውን ያስረከቡት የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ ስፍራው ቀደም ሲል የኢሬቻ በዓል የሚከበርበት ቦታ መሆኑ በመረጋገጡ የማረጋገጫ ሰነድ መሰጠቱን ተናግረዋል። የኢሬቻ በዓል የአብሮነትና የሰላም እሴት መሆኑን ምክትል ካንቲባው ተናግረዋል።
እንግዲህ ኢሬቻ በዓልን በምናከብርበት ሰዓት፣ መስቀልንም በምናከብርበት ሰዓት ትልቅ አገራዊ ፋይዳ ያለው የህዝብ በዓል ነው። ኢሬቻ ሰላም ነው። ኢሬቻ ፍቅር ነው። ኢሬቻ አብሮ መኖር ነው፣ አብሮነት ነው። ይህንን የህዝብ ባህል ህዝባችን ውስጥ ማስረጽ ይኖርብናል። ህዝባችን ውስጥ ደግሞ በምንልበት ሰዓት የኦሮሞ ህዝብ ባህል ብቻ ሳይሆን በሰላም፣ በአንድነት፣ በአብሮነት፣ በፍቅር ሌሎችንም የራስ አድርጎ በማቀፍ ያ የነበረው የጥንት ዛሬ ሲተገበር ያለ በተለያየ መንገድ ግን ይህንን እሴት እንዲሸረሸር እየተደረገ ያለበትን ሁኔታ ጭምር እሱን በደንብ መቀነስና እሴቱን ደግሞ ከፍ ማድረግ በሚቻልበት ደረጃ ማከበር ስላለበት አንድ በዓል ዝም ብሎ የማክበር ስርዓት አይደለም። ይህንን እሴት ከፍ የማድረግ ነው። ህዝባችን ማዕከል እሴቱ እንዲታወቅ የፍቅር፣ የሰላም፣ የአንድነት፣ የአብሮነት በዓል መሆኑን ማሳያም ነው። ስለዚህ በዚህ በዓል ላይ እዚህ ቦታ ላይ ይከበራል ብለን ይሄንን ሰነድ ርክክብ በምናደርግበት ሰዓት አባገዳዎች የሚወስኗቸው የተወሰነ ቁጥር ስርዓቱ ብቻ እንዳይቀር የተወሰነ ቁጥር ያለው ማህበረሰብ እዚህ ጋር መጥቶ በእነሱ በሚሰጡት በሚያዘጋጁት በእነሱ በኩል በሚዘጋጀው ባጅ ብቻ የሚከበር ነው የሚሆነው።
ምንም እንኳን በዓሉ በጋራ የሚከበር ቢሆንም በኮቪድ-19 ወረርሽኝ ምክንያት የዘንድሮው በተወሰኑ ሰዎች ብቻ እንደሚከበር የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ አቶ ከበደ ደሳ ገልጿል።
በዚህ ዓመት እንደ በፊቱ በሚሊዮኖች ተሰብስበን ኢሬቻ በዓልን ማክበር አንችልም። ባለንበት ችግር ምክንያት የኮሮና ወረርሽኝ በሀገራችን እየተስፋፋ ህይወትን የቀጠፋ ባለበት ህዝብን እዚህ ሰብስቦ በሚሊዮኖች ህዝብን ሰብስቦ በሽታው ወደ ገጠሩ የሀገራችን አካባቢ እንዳይስፋፋ ለማድረግ አባገዳዎች ውሳኔ አስተላልፈዋል። በጥቂት ሰዎች ከሁሉም ወዳዎች የተወከሉ በተወካዮች በዓሉ እንዲከበር ታስቦ እንዲውል፣ ሌሎቹ ደግሞ በየአካባቢያቸው በተለያዩ ተግባራት አክብሮ እንዲያልፉ መልእክታቸውን አስተላልፈዋል፣ ውሳኔ ወስነዋል። በዚሁ መሰረት ኦሮሞ ህዝብም ባለበት በዓሉን አስቦ እንዲውል ጥሪያችንን እያስተላለፍን በዓሉ የሰላም፣ የፍቅር፣ የአንድነት፣ የእርቅ እንዲሆንልን ምኞታችንን ገልጻለን።
በሰነ ስርዓቱ ላይ የተገኙት አባገዳዎችና ሀደ ሲቄዎች አስተዳደሩ እሴቱ እንዲጎለብት ለበዓሉ ቋሚ ማክበሪያ ቦታ የማረጋገጫ ሰነድ በመስጠቱ አመስግኗል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ መስከረም 8 2019 ዓመተ ምህረት ምሽት ፕሮግራም ነው። ወደ ተከታዩ ዘገባ እንለፍ። የላይኛውን የመካከለኛውና የታችኛውን የአፋር ክልል ዞኖች ያጠቃው የዘንድሮው ከፍተኛ የጎርፍ አደጋ ያደረሰው ማህበራዊና ምጣኔ ሀብታዊ ቀውስ በቀላሉ እንደማይጠገን ከሶስቱም ዞኖች ያነጋገርናቸው የችግሩ ተጎጂዎች ይናገራሉ። የጎርፍ አደጋ በደረሰባቸው አምስት ክልሎች ውስጥ በሺዎች የሚቆጠሩ ተፈናቅለዋል። ለብረቱ ችግሮች ተጋልጠዋል። የምግብ እጥረት ያለባቸውና አስቸኳይ እርዳታ የሚያስፈልጋቸው አካባቢዎች አሉ። ለመሆኑ በአንድ አገር ውስጥ በአንድ ጊዜ በተለያዩ ምክንያቶች ዜጎች አስቸኳይ እርዳታ ሲያስፈልጋቸው የመንግስታት ምላሽ ምንድነው? መንግስት እርዳታውን ከየት ያገኛል? እንዴትስ ያከፋፍላል? የአደጋ ስራ አመራር መስሪያ ቤቱስ እርዳታ በፍጥነትና በተገቢው ሁኔታ እንዲዳረስ ምን ያደርጋል? ጽዮን ግርማ የተለያዩ አካላትን አነጋግራ ያጠናቀረችው ዘገባ ዝርዝሩን ይዟል።
ከአምስቱ የአፋር ክልል ዞኖች ውስጥ የአዋሽ ወንዝ አቋርጧቸው የሚያልፈው የዞን 1 እና የዞን 3 ወረዳዎች በጎርፍ መጥለቅለቅ ከጀመሩ 2 ወራት ሊያስቆጥሩ ነው። የዚህን ወንዝ ፍሰት ተጠብቀው ኑሯቸውን የመሰረቱ አርብቶ አደሮች፣ አርሶ አደሮችና ነዋሪዎች በላይኛው በመካከለኛውና በታችኛው አዋሽ አካባቢ ስለሚገኙ ባለሙያዎች ከ30 አመት በኋላ ለመጀመሪያ ጊዜ አጋጠመ ባሉት በዚህ ጎርፍ እንስሳቶቻቸውን፣ ቤት ንብረታቸውን እና የእርሻ ማሳቸውን በሙሉ አጥተዋል። ብሔራዊ የአደጋ ስጋት አመራር ዛሬ ለአሜሪካ ድምጽ በሰጠው መረጃ በኢትዮጵያ በአጠቃላይ በዚህ የጎርፍ አደጋና አደጋው በፈጠረው ናዳ ከ290,000 ሰዎች በላይ ከቤት ንብረታቸው ተፈናቅለዋል። ከዚህ ውስጥ ከ95,000 በላይ የሚሆነውን ቁጥር የሚይዙት ከተጠቀሱት የአፋር አካባቢዎች የተፈናቀሉት ነዋሪዎች ናቸው። አቶ አሎ ያዩ የሰባት ልጆች አባት ናቸው። በታችኛው አዋሽ በአፋር አሳይት አካባቢ በግብርና ስራ የሚተዳደሩ አርሶ አደር መሆናቸውን ገልጸውልናል። አትክልትና ፍራፍሬ በተለይም ማንጎና ቴምር ማምረት ከጀመሩ 10 አመታት አስቆጥረዋል። የጎርፉ አደጋ በእርሳቸውና በቤተሰባቸው ላይ ያደረሰባቸው ጉዳት ማፈናቀል ብቻ እንዳልሆነ ይገልጻሉ። እስከዛሬ የደከምነውን በባዶ የሚያስቀርና ህይወታችንን 10 አመት ወደ ኋላ የሚመለስ ነው ብለዋል።
እኔ አሳይታ ከተማ 5 ኪሎ ሜትር ላይ ነው ያለሁት። እኔ ያለሁበት አካባቢ ወረዳ ላይ ከ68,000 በላይ እንስሳቶች፣ ግመል፣ ፍየል፣ ከብቶች ሙተዋል። ከ11,000 ሄክታር በላይ ደግሞ የሰብል ማሳዎች ወድመዋል። ከነዛ መካከል የደረሱ የጥጥ ማሳዎች እንዳለ ከጥቅም ውጭ ሆነዋል። አንድ ጥጥ ሄክታር ለማረስ ከ25,000 እስከ 40,000 ብር አሁን ባለው ገበያ እስከ 40,000 ብር ወጪ ያስፈልጋል እና ያን ያህል ሁሉ ወድሟል። በእኔ እርሻም ገብቷል። እኔ ሎሚ፣ ቱካን፣ ቴምር፣ ማንጎ፣ ፓፓዬ እነዚህ አዘርቶችን ይዘራለሁኝ። አሁን ራሱ ውሃ ገብቶበታል በእኔ ይሻላል።
እሳቸው የሚያለሙት የማንጎ ዛፍ ከፍተኛ ጥረት ይጠይቅ እንደነበርም ይናገራሉ።
የአስር አመት አንድ ዛፍ ለማሳደግ ውሃ፣ አየር ያስፈልገዋል፣ ማዳበር ያስፈልገዋል፣ የኩትኳቶ ስራ፣ የተለያዩ እንትኖች እንክብካቤ ይፈልጋል። አንድ ዛፍ 10 አመት ተንከባክ መያዝ በጣም ከፍተኛ ወጪ ነው የሚያስፈልገው እና አሁን አንድ ማንጎ እስከ 40-30 ምናምን ሺህ ብር ያመጣል። አንድ ማንጎ ዛፍ በየአመቱ በምርቱ ማለት ነው። ይሄንን እንግዲህ መሰናክል ሆኖብናል። ውሃው በውስጥ አሁን ቲማቲም፣ ሽንኩርት፣ ሂና የተለያዩ አዘርቶችን እንዘራለን እኛ በማንጎ በተጨማሪ ማለት ነው። ያው ማንጎ በአመት አንዴ ነው እና የሚያፈራው ማለት ነው። እነዚህ እንትኖች አሁን ጠፍተውብናል። የተለያዩ የፍራፍሬ እንትኖች ተበላሽተውብናል። ውሃ ጥለቅልቆታል እንዳለ 1 ሜትር የሚሆን ከፍታ ያለው ውሃ ነው። አሁን ገና ባለፈው እንደዚሁ ግድብ ሲለቁብን ግንቦት 16 ለቀውት እንደዚህ ወስዶብናል። 21 ቀን ያንን ውሃ ከእርሻው ላይ ከማሳ ላይ ለማውጣት በጀነሬተር 21 ቀን ነው በበርካታ ሰራተኞች አስተማርተን ውሃ ያወጣ ነው። አሁንም ተመሳሳይ ስራ እየጠበቀን ነው። ከነገ ጀምሮ ውሃ ልናወጣ ነው። እንግዲህ በየጊዜው እንዲህ አይነት ችግር ነው እየተከሰተብን ያለው።
አቶ አሎ ይህ የጎርፍ አደጋ በተፈጥሮ ብቻ የመጣ ነው ብለው አያምኑም። የቆቃ ከሰምና ተንዳሆ ግድቦች ውሃውን በአግባቡ እንዲይዙ ባለመደረጉ የደረሰ መጥለቅለቅ ነው ብለው ያምናሉ። ለዚህም የተፋሰሶች ልማት ባለስልጣንን ይወቅሳሉ። ጉዳዩ ከመድበስበስ ወጥቶም አስቸኳይ መፍትሄ ካልተፈለገለት ደግሞ ሌላ ጉዳት ማድረሱ አይቀርም ይላሉ። በላይኛው አዋሽ አሚባራ ወረዳ መልካ ወረራ አካባቢ ሽንኩርት፣ ጥጥና ቲማቲም በማምረት ላይ እንደነበሩ የገለጹልን የሁለት ልጆች አባት አቶ አብደላ ሀጂ የጎርፍ አደጋው 3 ሄክታር ላይ ያለሙትን ሽንኩርትና ጥጥ እንዳለ እንደወሰደባቸው ይገልጻሉ። እርሳቸው በሚኖሩበት አካባቢ የደረሰውንም ያስረዳሉ።
አሁን እኔ በሚገኝበት በዞን 3 አሚባራና ሐሩካ ወረዳ ገላሉ፣ ገዋኔ፣ ዱላቻ፣ አዋሽ ወንታሌ በእነዚህ 6 ወረዳዎች ከፍተኛ የሆነ የጎርፍ መጥለቅለቅ ተከስቷል። ወንዙ ሙሉ ለሙሉ ሰብሮ ፍሰቱን ቀይሯል። እዚህ አሚበራ ላይ ኤብሌ የሚባል ቀበሌ ላይ ነው። ያ ደግሞ ወንዙ ሙሉ ለሙሉ ፍሰቱን ቀይሮ ወደ ማሳዎች እንዳለ ወደ ማህበረሰቡ ሰብሮ የወጣበት ሁኔታ ነው ያለው። ያው እንግዲህ ብዙ ህዝብ ተፈናቅሏል። በጣም ከፍተኛ የሆነ የረሃብ አደጋ አንጃቦብናል በላያችን ላይ በአሁኑ ሰዓት። በተለይ በአሚበራ ወረዳ በወረራ አካባቢና በአዳሃሞ ቀበሌ እንዲሁም በአምባሽ ቦንታ የሚባል አካባቢዎች ላይ ከፍተኛ የሆነ የረሃብ አደጋ ተጋልጧል ህዝቡ።
አቶ አብደላ ውሃው በጊዜ ሂደት ከደረቀ በኋላ ወደ መኖሪያ ቤታቸው መመለስ ቢችሉ እንኳን የወደመባቸውን ንብረት በምን እንደሚተኩት ግራ መጋባታቸውን ይገልጻሉ።
ከተፈናቀሉትና ሀብት ንብረት ከወደመበት ማህበረሰብ አንዱ እኔ ነኝ። ጥጥና ሽንኩርት ነው ወደ 3 ሄክታር ላይ ነበረኝ። እሷ ናት ሙሉ ለሙሉ የተበላችው። ጎርፉ የመከላከል ስራ እየተሰራ በነበረበት ሰዓት ላይ ነው እንግዲህ ሌሊት ነው ከምሽቱ 4 ሰዓት ገደማ አካባቢ ነው የሰበረው ወንዙ። በጣም በፍጥነት ነው ወደ እኛ አካባቢ ላይ የመጣው። እዛ ጋር ወንዙ ደግሞ በጣም ፍሰት ስላለው እንደ ጥይት ነበር የሚሄደው ውሃውና እቃ ራሱ ለማንሳት ራሱ አይመችም። ውሃ በጣም በከፍተኛ ሁኔታ ወደ እኛ መጣ። በሚመጣበት ሰዓት ውሃ መስበሩን ያው እኛም ዳይኩ ላይ የሄደን ስለነበረ እያየን ስለነበር ወደ ቤታችን በተመለስንበት ሰዓት ነበረ ውሃው ከፍተኛ የሆነ ኃይል ይዞ እንደመጣ እየሰማን ነበር። በስልክም የተከታተል ነበር። ግን ሲሰበር ውሃ ሰብረዋል በተባልንበት ሰዓት ላይ ሁላችንም በሞተር ያለው በሞተሩ ባጃጅ ያለው በባጃጅ ወደ ተራራማና ወደ ከፍታ ወዳለችው ቦታ ነው ሁላችንም ሸሽተን ያመለጥ ነው። በዛ ሰዓት ላይ ሌሊት ላይ ከቤት እቃ ለመውጣትም አይመችም፣ ለመሯሯጥም አሊያም ደግሞ ሁሉንም የቤትን እቃ ይዞ ለመሄድም አልተመቸንም። ቤታችንን ብቻ ቆልፈን ነው የወጣ ነው። የምንለብሰውን ልብስና የተወሰኑ ነገሮችን ነው ይዘን የወጣ ነው። እነ ባለቤቴም እንደዛን ያደረግ ነው። አብዛኛው ማህበረሰብን ደግሞ ያን ነው ቤታችን እንዳለ በተዘጋበት ነው። ውሃው ጣሪያው አይታይም። ግማሽ ህዝብ እኮ እዛ ውስጥ ቀርቶብን ዛፍ ላይ ተንጠለጠላለ፣ ጣሪያ ላይ ተንጠለጠለ። በሄሊኮፕተርና በጀልባ ሁሉ የወጡ አሉ እዛ ሰፈር ላይ ማለት ነው። ያው መላው አሚበራ እንዳለ ተጥለቅልቋል። ከእስከ የለውም በእኛ አካባቢ የተከሰተው ችግር ሀብት ንብረታችን ለስንት አመት ያፈራነው ሀብት ንብረታችን አይናችን እያየን የተበላው፣ ማሳችን አይናችን እያየን የተበላው፣ ምግብ ዋስትናችንን ለማረጋገጥ በምን ጥራት ድካማችን ላይ ነው። ዘንድሮ እንግዲህ አዋሽ ወንዝን ሁላ ፈተናና ማዕት ያመጣብን መቅሰፍቱ ከባድ ነው። በጣም እጅግ ዘግናኝ ነው። እና ያው ሁሉም ነገር ከፈጣሪ ነው፣ አልሐምዱሊላህ ነው።
እርሳቸውና ቤተሰባቸው ከተፈናቀሉ 12 ቀናትን እንዳስቆጠሩ ገልጸዋል። ከሌሎች ተፈናቃዮች ጋር ከፍ ባለ ቦታ ላይ እንደተቀመጡ ነግረውናል። ከመካከለኛው አዋሽ የተፈናቀሉት አቦ አወል የተባሉ ግለሰብ በበኩላቸው የወደመው ንብረትና የደረሰው አደጋ ቢያሳስባቸውም የሰው ህይወት አለማለፉ እንዳስደሰታቸው ይገልጻሉ።
ራሱ አንደኛው ደስ የሚለው ነገር የሰው ህይወት ላይ እውነት ፈጣሪ ያው መቼ ምስክር ነው የሚሆነው የሰው ህይወት ላይ ሞት አላስከተለም። ግን ከዛ በታች ስነ ልቦና መፈናቀል፣ እንደገና ደግሞ እንስሳዎች መሞት፣ ሰብል ላይ ከፍተኛ በተለይ አካባቢ ብርጥ የእርሻ ከተማ አካባቢ ደበል የምትባል አካባቢ ገፈራም፣ እነዚህ ቀበሌዎቹ በጣም እርሻማ አካባቢ ነበሩ። እንዳለ በውሃ ነው በቃ ወስዷል።
ከመፈናቀል በኋላ የሚያስፈልጋቸው እርዳታ በአግባቡ እየደረሳቸው እንዳልሆነም ቅሬታ ያቀርባሉ።
የተፈለገው የእህል እርዳታ አላደረሰንም። እዚህ ተራጌ ነው እርዳታ በጣም አነስተኛ ነው። ህዝቡ የተፈናቀሉ ህዝብ ቁጥሩና የመጣው እርዳታ በቁጥሩ አይመጣጥም። እንደውም ከመንግስት በኩል ድጋፍ አላገኘንም እና ውጭ ሀገር የሚገኙ የአፋር አውስትራሊያ የሚገኙ አፋር ተወላጆች ትንሽ የተወሰነ ነገር ነው የረዱን እና መጭ ውጤት ምናምን ልኮልን ነበር እንጂ ከመካከል ከፌዴራል መንግስት እና ከክልል መንግስት ይህ የህል የሚባል ድጋፍ አላገኘንም። ባጭሩ ማለት
ተፈናቃዮቹ ችግራቸውን በጊዜያዊና በዘላቂ ከፋፍለው ያስቀምጡታል። አሁን በአስቸኳይ ጊዜ እርዳታ መቸገራቸውን ሲናገሩ፣ በቀጣይ ደግሞ በእነርሱና በአገሪቱ ምጣኔ ሀብት ላይ የሚያመጣው ተጽዕኖ እጅግ ያሳስባቸዋል። ተፈናቃዮቹ የሚያነሷቸው ጉዳዮች ብዙ ናቸው። የቀደመ ታሪክ ያላቸው፣ ያሁንን ችግር የሚዳስሱና ለወደፊቱም ጥያቄን የሚያነሱ ናቸው። እኛም የተፋሰሶች ልማት ባለስልጣንን ተፈናቃዮቹ ባነሷቸው ጉዳዮች ዙሪያ ጠይቀናል። በሌላ በኩል በኢትዮጵያ የጎርፍ አደጋ ያጋጠመባቸው ክልሎች 5 ሲሆኑ ከነዚህም አካባቢዎች በሺዎች የሚቆጠሩ ሰዎች ተፈናቅለዋል። ከዚህ በተጨማሪም በኢትዮጵያ ከተለያዩ አካባቢዎች በግጭት ምክንያት የተፈናቀሉ ዜጎች አሉ። የአንበጣ መንጋ በሰብላቸው ላይ ጉዳት ያደረሰባቸው ዜጎችም አሉ። የምግብ እርዳታ የሚያስፈልጋቸውም ዜጎች አሉ። ለመሆኑ በአገር ውስጥ በአንድ ጊዜ በተለያዩ ምክንያቶች ዜጎች አስቸኳይ እርዳታ ሲያስፈልጋቸው የመንግስት ምላሽ ምንድን ነው? ከየትና እንዴትስ ነው የሚከፋፈለው? ብሔራዊ የአደጋ ስጋት ስራ አመራርን ጠይቀናል። በአጠቃላይ በዚህ ዙሪያ የተጠናቀረውን ሰፋ ያለ ዘገባ ክፍል 2 በእሁድ ምሽት ይዘን እንመለሳለን። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ወደ ተከታዩ ዘገባ እንለፍ። በአፋር አካባቢ ተፈልፍሎ በሚቀጥሉት 2 ሳምንታት ወደ ሌሎች የኢትዮጵያ አካባቢዎች ሊዛመት ይችላል ተብሎ የተሰጋውን የበረሃ አንበጣ መንጋ ለመከላከል ዝግጅት እየተደረገ መሆኑን የግብርና ሚኒስቴር አስታውቋል። የበረሃ አንበጣውን ሙሉ በሙሉ ማጥፋትም ሆነ መከላከል ባይቻልም በሰብል ላይ ሊያደርስ የሚችለውን ጉዳት ለመቀነስ ጥረት እንደሚደረግ ተገልጿል። መስፍን አራጌ ከደሴ ተጨማሪ አለው።
በሚኒስቴር መስሪያ ቤቱ የጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካይ ታምሩ ከበደ እንደገለጹት የበረሃ አንበጣው ከተከሰተበት ከ2011 ዓ.ም ጀምሮ 4 ዙር የመከላከል ስራዎች ተሰርተዋል። በተለይ በአፋር አካባቢዎች ተመልሶ ካረፈ በኋላ እንቁላሉን በመጣል እንደገና እየተራባ ነው።
አሁንም አንበጣው በጣም ክሪቲካል ታይም ላይ ነው ያለነው። ይህ መሬት ላይ ነው የሚሄደው። መርሳርና በጥቃቱ ላይ ነው ጉዳት እየደረሰ ያለው። 10-15 ቀን በኋላ መብረር የሚጀምርበት ስቴጅ ላይ ነው አሁን ያለው። ለዛም መብረርም ጀምር ሰብል ላይም ቁጦች ላይም ቁጣቶች ላይም ጉዳት እንዳይ ወደ ላይ ከሰሜኑ የሀገራችን ክፍል ወደ ወሎ፣ ወደ ደቡብ ትግራይ ወጥቶ በሰብል ላይም ጉዳት እንዳይደርስ አስፈላጊ ቅድመ ዝግጅቶች እያደረግን ነው። የአይሮፕላን ዝግጅት አለ። ረተባዊ ሰጎታው ደርሰዋል። አልክ በየጊዜው ከዚህ የሚጫንበት ሁኔታዎች አሉ። ክልልና ክልልን የማስተሳሰር ተራብቶ ወደ አማራና ወደ ትግራይ ነው የሚሄደው። ሶማሌ ስራባ ወደ ኦሮሚያ ነው የሚወጣው። ና የሚለግፉበት ሚኒስ ተፈጥሮ በጋራ እየተከላከለ ነው ያለ ነው። በርካታ ቁጥር ተሽከርካሪዎች፣ በርካታ ሊትር ኬሚካል ወርዶ የኬሚካል መከላከያ ትጥቆችም ተከፋፍለው ወደ 16-17 ወረዳ ከሁሉም ወረዳ ማለት ይቻላል በአፋር ክልል ባሉ ቦታዎች እየተሰራ ነው።
በባህላዊ መንገድ ለመከላከል ቦታው ምቹ አለመሆኑን ጠቁመው የተለያዩ ዘዴዎችን በመጠቀም የኬሚካል ርጭት እየተካሄደ ነው ብለዋል። ከኮምቦልቻና ከሰመራ አውሮፕላኖችን በማንቀሳቀስ ርጭት ለማካሄድም ግብረ ኃይሉ በተጠንቀቅ ላይ ይገኛል። እንደተወካዩ አንበጣው በአሁኑ ሰዓት መብረር ላይ ባይደርስም መሬት ላይ ሆኖ በቁጥቋጦና ሳር በመሳሰሉት ላይ ጉዳት እያደረሰ መሆኑ ታውቋል። በመጪዎቹ ቀናት ውስጥም ለአፋር አጎራባች ከሆኑ የአማራና የትግራይ ግብርና ቢሮዎች ጋር ሰመራ ላይ ውይይት በማካሄድ ዝርዝር የስራ መርሃ ግብር እንደሚያወጡ ተናግረዋል። ያም ሆኖ ይላሉ፣ የአንበጣውን መንጋ ሙሉ በሙሉ ማጥፋት አይቻልም፣ የሚያስከትለውን የጉዳት መጠን መቀነስ እንጂ።
የሚደርሰውን ጉዳት ለመቀነስ ካልሆነ በቀር አሁን ጉዳቱን ሙሉ በሙሉ ልምነት ማድረግም በጣም መስቸጋሪ ነው። ምክንያቱም ያልተራፈበት ያልተበዛበት ቦታ የለም። በጣም ሰፊ ቦታዎች ላይ መሰረተ ልማትም አክሰስብል ባልሆኑ ቦታዎች በሙሉ ስለተዋለደ ያንን እየተከላከለ ነው። አምናም ሰፊ ስራ ተሰርቶ ምንት የሆነ ሎስ ነው 2% አካባቢ ነው ሎስ የደረሰው አንበጣ ከሚያደርሰው ጉዳት በታች ማለት ነው። ዘንድሮም በተመሳሳይ መልኩ አስተዳደር በቂ ዝግጅት አድርጎ የመከላከል ስራ እየሰራ ነው።
በአማራ ክልል ዋግምራና ኦሮሞ ብሔረሰብ አስተዳደር ዞኖች ሰሜን እና ደቡብ ወሎ እንዲሁም ሰሜን ሸዋ ዞኖች ለአንበጣ ወረርሽኝ ተጋላጭ መሆናቸውን ያረጋገጡት ደግሞ የአማራ ግብርና ቢሮ ምክትል ኃላፊ ተስፋሁን መንግስቴ ናቸው። ስጋት ባለባቸው አካባቢዎች የኬሚካል ርጭት መጀመሩን፣ ላልጀመሩት ደግሞ የመርጫ መሳሪያና ኬሚካል እየቀረበ መሆኑን ጠቅሰዋል። ምክትል ቢሮ ኃላፊው
በክልል ደረጃ ከፌዴራል መንግስት ጋር በመነጋገር መብረር ከጀመረም ያው በተለይ በጣም የችግሩ ቦታዎች ላይ የአውሮፕላን ርጭት ለማድረግ
ሳይንም ከዚያ ውጭ ሞተር የተገጠመላቸው የፖለቲካ መሳሪያዎችንም በተለይ ከኮምበልቻ የእጽዋት ክሊኒክ ጋር በመነጋገር እነዚህ ስራዎች ያው ከመስራት ዝግጅት ላይ ነን። ከዚያ ውጭ ወጣቶች በስካውት ተመርጠው የሰለጠኑ ወጣቶች አሉ። እነሱንም እንደገና ወጣቶች ማሰልጠን ስርጭት ላይ እንዲረባረቡ በማድረግ እንዲሰሩ ማድረግ እነዚህ ተግባሮች እየሰራ ነው ያለን።
የአንበጣ መንጋው ከግንቦት ወር ጀምሮ በአምስቱ የምስራቅ አማራ ዞኖች በሚገኙ 44 ወረዳዎች ውስጥ 549,160 ሄክታር መሬት ላይ ተከስቶ 125,000 ሄክታር ገደማ መከላከል ተችሏል። ይህ በእንዲህ እንዳለ ያገዳ ሰብሎችን በማጥቃት የሚታወቀውና መጤ ተምች እየተባለ የሚጠራው ጸረ ሰብል ባልተለመደ ሁኔታ በጤፍ ሰብል ላይ መከሰቱ ስጋት እንዳሳደረበት የኮምቦልቻ እጽዋት ጥበቃ ክሊኒክ አስታውቋል። የክሊኒኩ ዳይሬክተር መሐመድ ይመር በዚህ ዓመት በሰሜን ወሎ ሀብሩና ጉባላፍቶ ወረዳዎች ውስጥ በ1100 ሄክታር የተዘራ ጤፍ ላይ ተምቹ ተከስቷል።
አዲሱ መጤ ተምች ወይም ፎላር ሚወርም ብለን በእንግሊዝኛ የምንጠራው በ2009 ጀምሮ ነው ወደ ሀገራችን የገባው። ከ2009 ጀምሮ እስካሁን ባሉት ጊዜያት አብዛኛውን ጊዜ ማሽላና በቀሎ ነበር እያጠቃ ያለው። ነገር ግን በዚህ ዓመት ለየት ባለመልኩ በጤፍ ሰብል ላይ በከፋ ሁኔታ ተከሰተበት ሁኔታ ነው ያለው።
እስከ 7.5% የምርት መቀነስን ማስከተሉን ጠቁመው አርሶ አደሩ ማድረግ አለበት ያሉትን መልእክት አስተላልፈዋል።
በዚህ ተባይ ከጊዜ ወደ ጊዜ አድማሱን እያሰፋ ሁሉንም ያገኛቸውን ሰብሎች እያወደመ ስለሆነ አርሶ አደሩ በጣም ከፍተኛ የሆነ ጥንቃቄና ሰብሉን በየቀኑ ማሰስ እንዳለበት፣ አዲስ የተለየ ተባይ ሲያይ ደግሞ በተለይ ቀበሌ አካባቢ እዛው አቅራቢያቸው ለሚገኙ የግብርና ልማት ጣቢያ ሰራተኛዎች ወዲያውኑ ማሳወቅ አለበት።
ከክልሉ ግብርና ቢሮ ያገኘነው መረጃ እንደሚያስረዳው ተምቹ በክልሉ ውስጥ ባሉ ዞኖች 48,271 ሄክታር ላይ ተከስቶ በባህላዊና በኬሚካል 44,119 ሄክታር መከላከል ተችሏል። በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካዩ ታምሩ ከበደ ግን መጤ ተምቹ ያን ያህል አሳሳቢ አይደለም ይላሉ።
መጤ ተምቹ ያን ያክል ምክንያቱም ከ2009 ጀምሮ ነው አድን ኢትዮጵያ ተከሰተው። ኢትዮጵያ ለዛ ተባይ ምቹ አየር ሁኔታ ነበር። ያልተስፋፋበት ክልልም በሁሉም ክልሎች በበቆሎ ላይ ከፍተኛ ጉዳት፣ በማሽላ ላይም እንዲሁም ጉዳት አድርሶ ነበር። ጉዳቱን ስናይ በኢትዮጵያ ደረሰ ጉዳት በጣም መጠነኛ ነበር። ኬንያ ላይ፣ ሱዳን ላይ፣ ሌሎች ሰፊ በቆሎ አምራች የሆኑ ሀገሮች ኢትዮጵያ የተሳካ የመከላከል ስራ ሰርታለች። ተባዩ ተዛማች አይደለም፣ አሁን ወደ መደበኛነት መጥቷል።
መደበኛ ከሆነ ደግሞ አርሶ አደሩ ምርጥ ዘርና ማዳበሪያ እንደሚጠቀመው ማሳውን ከአረምና ከተባይ እንደሚከላከለው ማሳውን በመንከባከብ ጉዳቱን መቀነስ ይቻላል ብለዋል። ኢትዮጵያ ውስጥ ጸረ ሰብል ተባዮች በሚፈጥሩት ጉዳት ከ30% በላይ የምርት መቀነስ ይከሰታል። ይህ ችግር ባለበት ዘርፉ ከቢሮክራሲያዊ አሰራር ተላቆ በፍጥነት የመከላከል ስራዎች የሚሰሩበት፣ ላጋጠሙ ችግሮች ዘላቂ መፍትሄ የሚፈለግበት አሰራር መዘርጋት ይገባዋል ሲሉ አስተያየታቸውን ለአሜሪካ ድምጽ ሬዲዮ የሰጡ ባለሙያዎች ምክረ ሀሳብ ሰንዝረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ክቡራትና ክቡራን አድማጮች ዝግጅታችን ለዛሬ ተጠናቀቀ። በዋና አዘጋጇ ትዝታ ብላቸው፣ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ፕሮዲውሰሯ ብርሃን ኃይሉና እኔም ያስተናገርኳችሁ ሶሎሞን አባተ ነን። መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። በአዲስ ዘመን አዲስ ተስፋን ይሰንቁ፣ ይጠንቀቁ፣ ለአዲስ ሕይወት ይትጉ፣ ራስዎን ከኮሮና ቫይረስ ይጠብቁ። ሰላም ጤና ይስጥልን። በደህና አደሩ።